ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
በአንድ ሴት ላይ በደረሰባት የጾታዊ ጥቃት ምክንያት ሁሉም ዙሪያ በጦርነት ተከበው መድኃኒት አጥታ ምግብ አጥታ እርግዝናዋ መቆጣጠር በማትችልበት ደረጃ ደርሳ በመጨረሻ ላይ ያለምንም እርዳታ ህይወቷን ስታጣ የሚያሳይ ፊልም ነበር የሰራው።
በርካታ ወጣት ፊልም ባለሙያዎች የተሳተፉበት ሶስተኛው የኢትዮጵያ ሰብአዊ መብቶች የፊልም ፌስቲቫል በዚህ ሳምንት ተጀምሯል። ከተሳታፊዎችና አዘጋጆች ጋር በምሽቱ ቆይታ እናደርጋለን። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም ይመራለው። ብርሃን ያለው ደግሞ የምስልና ድምፅ ቅንብሩን ትከውንልናለች። አብራችሁን አምሹ። ወደ ቀዳሚው መሰናዶ እንሻገር። የኢትዮጵያ ሰብአዊ መብቶች ኮሚሽን በየዓመቱ የሚያዘጋጀው የፊልም ፌስቲቫል ዘንድሮ ለሶስተኛ ጊዜ በዚህ ሳምንት ተጀምሯል። ዘንድሮ ከ160 በላይ የሆኑ የኪነ ጥበብ ስራዎች ለውድድር ቀርበዋል። የፌስቲቫሉ ዓላማ ኪነ ጥበብን በመጠቀም ስለ ሰብአዊ መብቶች ግንዛቤ ለመፍጠር እንደሆነ አዘጋጆች ተናግረዋል። ገብረ ሚካኤል ገብረ መድን ስለ ፌስቲቫሉና የውድድሩ አሸናፊዎች ቀጣዩን ዘገባ ልኮልናል።
የኢትዮጵያ ሰብአዊ መብቶች ኮሚሽን እንደ አውሮፓውያኑ አቆጣጠር በየዓመቱ ታህሳስ 10 የሚውለውን ዓለም አቀፍ የሰብአዊ መብቶች ቀንን ለማሰብ በ2014 ዓ.ም ዓመታዊ የሰብአዊ መብቶች ፊልም ፌስቲቫል መጀመሩን ይገልጻል። ዘንድሮ ለሶስተኛ ጊዜ የተዘጋጀው የፊልም ፌስቲቫልም በዚህ ሳምንት ሰኞ ዕለት ታህሳስ 1 ቀን 2016 ዓ.ም በአዲስ አበባ ተጀምሯል። ፌስቲቫሉ በኮሚሽኑ ዓመታዊ ሪፖርት አሳሳቢ ተብለው በተለዩ ሰብአዊ መብቶች ላይ ያተኮረ ሲሆን ዓላማውም በሰብአዊ መብቶች ዙሪያ ግንዛቤ ለመፍጠር የኪነ ጥበብ ዘርፉን ለመጠቀም እንደሆነ የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ተናግረዋል።
ኪነ ጥበብን ለሰብአዊ መብቶች ባህል ማዳበር፣ ግንዛቤ ማስፋፋት፣ ጥበቃ መሳሪያ ብቻ ሳይሆን ራሱ ግብም ስለሆነ እነዚህን ሁለት መሰረት ሀሳቦች አድርገን ኪነ ጥበብን በአጠቃላይ የጥበብ ስራዎችን ለሰብአዊ መብቶች ዓላማ ከመገልገል ጋር የተያያዘ ነገር ነው። በዚህም ስለ ሰብአዊ መብቶች ግንዛቤ ለመፍጠር፣ ስለ ሰብአዊ መብቶች ለማስተማር፣ ስለ ሰብአዊ መብቶችን ባህል ለማድረግ እንዲረዳ የታሰበ ጉዳይ ነው።
እንደ ማህበረሰብ በገነባነው ኋላ ቀር የሴት ልጅ ሳቢዎች ተፈተነ ነበር። እነዚህ ሁሉ ተደምረው ነው ወደ ሌላ ምስቅልቅል የከተቱ።
ባለፉት ሁለት ዓመታት በተካሄዱት የፊልም ፌስቲቫሎች በሰብአዊ መብቶች ዙሪያ የሚያጠነጥኑ አጫጭር ፊልሞች ብቻ ቀርበው የሚወዳደሩባቸው ነበሩ። ዘንድሮ የተዘጋጀው ሶስተኛው ዙር ፌስቲቫል ግን ከፊልም ስራ በተጨማሪ በልዩ ልዩ የኪነ ጥበብ ዘርፎች የተሰማሩ ባለሙያዎችን ለማበረታታትና እድልም ለመስጠት የፎቶግራፍ እይታን አካቷል። በባለሙያዎች ተዘጋጅተው ለውድድር ከቀረቡት አጫጭር ፊልሞች መካከል የአህመድ አብዱ ሰይድ ለምን የተሰኘ ፊልም አሸናፊ ሆነዋል።
በሶስተኛው ዙር የኢሰመኮ ፊልም ፌስቲቫል በፕሮፌሽናል አጭር ፊልም ዘርፍ አንደኛ የወጣችው ወይንም አንደኛ የወጣው ተወዳዳሪ አህመድ አብዱ።
የፊልሙ ይዘት በሰሜን ኢትዮጵያው ጦርነት ወቅት በትግራይ ሴቶች ላይ የተፈጸመውን ጾታዊ ጥቃት የሚያትት እንደሆነ አዘጋጁ ለአሜሪካ ድምፅ ተናግረዋል።
እኔ ከትግራይ ክልል ነው የመጣሁት። ለዚህ ውድድር ብዬ ነው እዚህ የተገኘሁት። ያን ውድድር ሳስገባ ፊልሙ ሲሰራም የተሰራበት ቦታም በትግራይ ክልል ነበር። የፊልሙ ዘው ግን በትግርኛ ነው የተሰራው። ንግግሮቹ ሁለቱም ይሁን ሶስቱ በትግርኛ ነበር የተሰሩት። ርዕሱን ለምን ይላል በአማርኛ ሲመጣ ወይም በእንግሊዝኛ ሲሆን ዋይ ይላል። እኔ ፊልሙ ዲፐንድ ያደረኩት በትግራይ ክልል ላይ ባለፈው ዓመታት በጣም አስጨናቂና እላጭራሽ የሆነ የጦርነት ሂደት እንደነበር እናውቃለን። በአንድ ሴት ላይ በደረሰባት የጾታዊ ጥቃት ምክንያት ሁሉም ዙሪያ በጦርነት ተከበው መድኃኒት አጥታ ምግብ አጣ እርግዝናው መቆጣጠር በማይችልበት ደረጃ ደርሳ በመጨረሻ ላይ ያለ ምንም እርዳታ ህይወቷን ስታታ የሚያሳይ ፊልም ነበር የሰራው።
በጀማሪ ባለሙያዎች ከተዘጋጁት መካከል ደግሞ የአዲሱ ደመቀ ስለ ህይወት የተሰኘው ፊልም አሸንፏል።
አዲሱ ደመቀ ወደ መድረክ
የጅማ ከተማ ነዋሪ እንደሆነ የገለጸው ደመቀ በፊልሙ የህግ አስከባሪ አካላት በህብረተሰቡ ዘንድ የሚፈጥሩትን ተጽዕኖ ማሳየቱን ይናገራል።
የህግ አካላቶች ማለት ነው ከግንዛቤ ችግር የተነሳ ማለት ነው በህብረተሰቡ ላይ የሚያደርጉትን ተጽዕኖ ነው እየሰራ ያለው ተጽዕኖ ማለት ነው። በህብረተሰቡ ላይ የሚያደርጉትን ተጽዕኖ ማለት ነው። ለምሳሌ አንድ የህግ አካል ማለት ነው ህብረተሰቡ ላይ ደሃ ህብረተሰቡ ላይ በጣም ትልቅ እንትን አለው እሱን ስለሚያደርግ እሱን ነገር ነው ያሳየው።
ከነጥብ ስለ ሰብአዊ መብቶች ግንዛቤ ለመፍጠር ትልቅ መሳሪያ መሆኑን የጠቀሱት ዋና ኮሚሽነር ዶክተር ዳንኤል በቀለ ከዚህ አኳያ በየአመቱ እየተዘጋጁ ያሉት የሰብአዊ መብት የፊልም ፌስቲቫሎች ውጤት ያስገኙ መሆናቸውን ገልጿል።
የሰብአዊ መብቶችን መሰረት አድርገው የሚሰሩ የስነ ጥበብ የኪነ ጥበብ ስራዎች ቁጥራቸው እየጨመረ የመጣ ይመስለናል። ወይም ደግሞ የሚያስተላልፉት መልእክትም ጥልቀቱ የኪነ ጥበብ ውበቱም የበለጠ እየጨመረ ያደገና በኪነ ጥበብ ወይም በስነ ጥበብ ባለሙያዎች ዘንድም ለዚህ ጉዳይ የሚሰጡት ትኩረት የበለጠ እየጨመረ የመጣ ይመስለኛል። ግን የበለጠ ይህንን ለማበረታታት ያደረግነው ጅማሬ ጥሩ ውጤት እያስገኘ ይመስለናል።
ተወዳድሮ ባሸነፈበት አጭር ፊልም በትግራይ ክልል በነበረው ጦርነት ከተፈጸሙት ዘግናኝ የሰብአዊ መብት ጥሰቶች አንዱን ለማሳየት እንደተጠቀመበት የገለጸው አህመድ አብዱ ሰዒድ ለዚህ መዘዝ ያበቃን ጦርነት ሊበቃን ይገባል ይላል።
ጦርነት በጣም አስከፊና አውዳሚ እንደሆነ እናቃለን ሁላችን። በጣም አስከፊና አውዳሚ ነው። በጦርነት ውስጥ ያሉ ከተሞች ሀገሮች ሆኑ ህዝቦችም ሊሆኑ ይችላሉ በየቀኑ የሚደርስባቸው ሰቆቃ ከነሱ በላይ የሚረዳው ሊኖር አይችልም። በተሻላቅም ከጦርነት ነፃ የሆነ አየር ምን ተነፍስበት ሁኔታ ለመፍጠር የሁላችን ሚና አለበት ብዬ አስባለሁ። ስለዚህ በተሻላቅም ለማህበረሰብ ለዓለምም ለፍጡርም ከጦርነት የጸዳና ከጦርነት ነፃ የሆነ ማህበረሰብና አካባቢ ለመፍጠር የሁላችን ሚና ትልቅ ነውና በቻል ነው አቅም ጦርነትን ለማጥፋት ጦርነት ብርገፍ ደስ ይለኛል ብዬ አስባለሁ።
በጀማሪ ባለሙያዎች ዘርፍ የአጭር ፊልም ውድድር አሸናፊው አዲሱ ደመቀም የሚከተለውን መልእክት አስተላልፏል።
ስለ ህይወት ነው የሚለው የፊልሙ ርዕስ ማለት ነው። ስለ ህይወት ብዙ ነገር ነው ሰው የሚያልፈው ትልልቅ ነገሮችን ያልፋል። ግን ህብረተሰቡ አንድ ሰው የበታቹን አይቶ አረጋግጦ እንዳያልፍና ሁሉም ሰው ነገ ምን እንደሚመጣበት ስለማያውቅ በስልጣኑ ተመክቶ ሌላ ነገር እንዳያደርግ መልእክቴን ማስተላለፍ ፈልጋለሁ።
የፊልም ፌስቲቫሉ ከታህሳስ 3 እስከ ታህሳስ 20 ቀን 2016 ዓ.ም ድረስ በልዩ ልዩ የኢትዮጵያ ዩኒቨርሲቲዎች ከተካሄደ በኋላ ፍጻሜውን እንደሚያገኝ ተገልጿል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልና መሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። በቀጣዩ ዝግጅታችን በልጅነት እድሜው ወደ ሙዚቃ ዓለም የገባውን ወጣቱን አቀናባሪ ክሮቤል ተስፋዬን የሙዚቃ ህይወት እንቃኛለን። ኬኔዲ አባተ ያቀርበዋል።
የሙዚቃ ፍቅር ያደረበት ገና በልጅነት እድሜው ነው አቀናባሪ ክሮቤል ተስፋዬ። ዳላክ ባንድ ውስጥ በዋናነት በድራም ተጫዋችነት ለብዙ አመታት በሰሩት ሙዚቀኛ አባቱ ተጽዕኖ አድሮበት ወደ ሙዚቃው ዓለም መሳቡን የሚገልጽ ወጣቱ አቀናባሪ ነገር ግን አባቱ ጭምር ወደ ሙያው በማዘንበሉ ደስተኛ እንዳልነበሩና በዚህም መፈተኑን አውግቶናል።
ወደ ሙዚቃው ቀደም ብሎ ነው የጀመርኩት። ሃይ ስኩል ሆኜ ወደ 10ኛ ክፍል ተማሪ ሆኜ ነው የጀመርኩት። ያው አባቴ ሙዚቀኛ ነበር። ያው ግን ብዙ ፈቃደኛ አልነበረም ሙዚቃ ውስጥ እንድገባ በትግል ነው። ያው የሙዚቃ ህይወት እነሱ በነበሩበት ሰዓት የነበረው የሙዚቃ ህይወት ከባድ ነው የነበረው። ምክንያቱም የማህበረሰቡ አስተሳሰብ ብዙ ለሙዚቀኛ የነበረው ግምት የወረደ ነው። አባቴው ወዶት ደስ ብሎት ነው ሙያውን ሲሰራ የቆየው። ነገር ግን ለኛ ደግሞ የተሻለ ለልጆቹ የተሻለ ህይወት ብሎ የሚያስበውን መንገድ እንድንሄድ ያው እንደማንኛውም ቤተሰብ ትምህርት ላይ ትኩረት እንድናደርግ ይሄ ነበር። ግን ያው ከውስጥ ስለነበረ በጣም ሳይኝ በቀላሉ መልቅ እንዳልሆነ ከባና እንደዛ ሲሆን በቃ አትሊስት ተምረህ ገባበት ብሎ ከዛ ትንሽ የተወሰነ ጊዜ 6 ወር ኮርስ እንደወሰደ አደረገ። ከዛ የተለያየ ቦታ ኪቦርድ ያለበት ቦታ በሙሉ ነበር የሚሄደው በወቅቱ። በቃ ልክ ሲፈቀድልኝ በቃና ያ ግን ጥሩ ሆነልኝ። ያመለጠኝን ተከልክዬ ቆየሁትን እንትን ለማከከስ ቻልኩኛ።
በዚህ መልኩ ወደ ሙዚቃው ህይወት የገባው ኪሩቤል ገና በአስራዎቹ መጨረሻ አድሜው ያብሮ አደጉን የአርቲስት ሄኖክ አበበን የመጀመሪያ አልበም በመስራት ወደ ሙዚቃ ቅንብር የገባበትን አጋጣሚም እንዲህ ገልጻል።
ወደዚህ ወደ ቅንብሩ ደግሞ ሳላስበው ነው የገባሁት። በሄኖክ ስራ ነው የገባ ነው። ይሄንንም ራሱ እንደዚህ ሳምፕል እንደ ቀልድ ነው ሳምፕሎች ሰርተን ሌላ አቀናባሪ ጋር እንዲወስዳቸው ለማዘጋጀት ያክል ነው አረንጅመንቶቹ የተጀመሩትና በአጋጣሚ አንድ ያምርባታል የሚለውን ዘፈን ክብረት ዘኪዮ ሰማውና ዴኮ በቃ ያለቀ አረንጅመንት ነው። አዎ ሚክስ እና ማስተር ከተደረገ ይሄ በደም ሳውንድ ካገኘ በቃ እኮ በእንደዚህ መንገድ አልበም መስራት ይችላልላችሁ ታባለ። ስለዚህ ሳይታሰብ ነው የተጀመረው። ከዛ ሄኖክን ከሰራው በኋላ ደግሞ በቃ ጥያቄዎች ከሌላም ድምጻያን ሲመጡ ሳላስበው ወደ ቅንብሩ ስራ ገባሁኝ ማለት ነው።
ከዚህ በኋላ የብዙ አርቲስቶችን ሙዚቃዎች አቀናብሯል። ከፍተኛ ተወዳጅነትን አገኝቶ በነበረው ጃኑ ባንድ ውስጥም ለአመታት የሰራ ሲሆን ስለ ባንዱና በባንዱ ስለነበረው ቆይታም አጫውቶናል።
የጃኑ በጣም ደስ የሚል ቆይታና ብዙ ነገር የተማርኩበት ነው። ኢትዮጵያ ውስጥ ያልተለመደ አይነት እና የሙዚቃ አይነት የማኔጅመንት ቲሙ ለባንዱ የነበረው በጀት የሚያደርጉ ትልልቅ ሰዎች ነበሩበት እና እንትን ጠንካራ ማኔጀርም ነበረው። በአጭር ጊዜ ውስጥ ተቀባይነትን ያገኘ ፕሮጀክት ነው። አላማውም ትልቅ ነው የነበረው። በኢንተርናሽናል ሌቭል ደረጃ የኢትዮጵያን ሙዚቃ ባህል ማስተዋወቅ ነበረ ለተለያየ ኦዲየንስ፣ ከዚህ ከተለመደው ከሀገራችን ኦዲየንስ ወጣም ያለም ኦዲየንስ ጋር ፐርፎርም ማድረግ ችለናል። ብዙ ነገር ልምድ ወስጄበታል። የኑሮም የሙያም የሁሉ ነው።
የጃኑ ባንድ ከፈረሰ በኋላም ከጓደኞቹ ጋር ሌላ ባንድ መስርቶ እንደነበር የሚያነሳው ሙዚቀኛው ከተለያዩ ሙዚቀኞች ጋር በዓለም አቀፍ መድረክ ላይም ተጫውቷል። ከነዚህም ውስጥ ጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት በተቀበሉበት መድረክ ላይ የተጫወተው ይጠቀሳል።
ከዛ በኋላ የሙዚቃ ህይወቴ እንግዲህ ሌላ ባንድ አቋቋምን፣ ቶራ የሚባል ግሩፕ። በዛ ባንድ የተለያዩ ስራዎችን ቲቪዎች ላይ ምናምን ቀዳን ከተለያዩ አርቲስቶች ጋር። ከዛ ደግሞ በጣም መመኘው የነበረው ጃኖም ሆኜ ቢሆንልኝ ብዬ የማስበው ነገር በኢንተርናሽናል መድረክ ደረጃ ትልቅ ነገር መመኘው የዚህ የኖቤል የኖርዌይ ውስጥ ፕሮግራም ሀፕን አደረገ። እሱ በጣም ትልቅ አቺቭመንት ነው ለአንድ ሙዚቀኛ። በሚገርም ሁኔታ እሱ ድል ተገኘ፣ ያንም ማቅረብ ቻለን እና በጣም ጥሩ አጋጣሚ እና ብዙ ነገር የተማርኩበት እንደሱ አይነት ስራዎችን የባንድ ስራዎችን ብዙ ደግሞ ቱሮች በተለያዩ ዓለም ሄጄ ከተለያዩ አርቲስቶች ጋር የመስራት እድል አገኘሁኝ። እነዛ ነገሮች እስካሁንም ያደረኩኝ ነው።
በአሁን ወቅት ፒያሳ አካባቢ በሚገኘው የራሱ ስቱዲዮ ውስጥ የሙዚቃ ቅንብር የሚሰራው ኪሩቤል ከሙዚቃ ጋር ያለውን ቁርኝት ሲገልጽ፣
ለሙዚቀኛ ሙዚቃ የነፍስ ነገር ነው፣ የስሜት ብቻ ሳይሆን ማለት ነው። እና ሌላ ፍሪደም ነው ያለው። ያው ሙዚቃ ላይ ስቀመጥ ሁሉን ነገር ነው መራሰው፣ ሁሉን ተናድጄም ከሆነ ትረሳዋለህ፣ የሆነ ነገር አስጨንቆም ከሆነ ትረሳዋለህ፣ ደስ ብሎም ራሱ ልትረሳው ትችላለህ። ምክንያቱም ያ ራሱን የቻለ በቃ መስጦ ይዞ የሚሄድ ነገር ስላለ ማለት ነው። እና እድለኛ ነን ብዬ አስባለሁ። እንደ ስራ መተዳደሪያችን ሙዚቃ ሆኖ በዛ ውስጥ እየኖርክ ማለፍ ከቻልክ ትልቅ ነገር ነው። እንደ ሙዚቀኛ ሆኜ እስከመጨረሻው ከሄድኩኝ በጣም ደስ ይለኛል። የምመኘው ነገር አንዱ እሱ ነው።
በሙዚቃ ህይወቱ ከኪቦርድ ውጪ ሌሎች ተያያዥ የሙዚቃ ሙያዎችን የሚያዳበረበትን መንገድ በማንሳት ተሞክሮውንም አጋርቶናል።
በእኔ ሙያ ውስጥ አሁን ኪቦርዲስት ነው የነበርኩት መጀመሪያም ስጀምር። ከዛ ለቅንብሩ መጣ። ወደ ቅንብር ገባሁኝ። ከዛ ደግሞ ጃኖም እየሰራሁኝ ያው ሌላ ባንድ መጫወት ምናምን ስለማንችል በገንዘብ ራሴን እንትን ለማድረግ ሳውንድ መስራት ጀመርኩኝ። ምክንያቱም እሱ ያው ችግር ስለሌለው መድረክ ላይ የሚያስወጣ ነገር ስላልሆነ አሁን እሱንም ተምሬ በራሴ በቃ ተጣጥሬ ተለያዩ ቦታዎች እየሄድኩኝ ሳውንድ ሰራ ነበረ። እዛ ደግሞ ቤዝ ጊታር እንደገና ጠናሁኝ። ያው መድረክ ላይ ወጥቶ ለመጫወት ሳይሆን እዚህ ስቱዲዮ ውስጥ እና ሙያ ውስጥ ሆኖ የተለያዩ ነገሮች መድፈር ቻልኩኝ ማለት ነው። ያ ከየት ነው የመጣው? በቃ ልሞክር ከሚል ነገር ነው። እና ሁሌ አንድ ነገር ብቻ በአንድ መንገድ ብዙ ጊዜ ህይወትን ላታሸንፈው ትችላለህ። እና አሁንም ራሱ ከሙዚቃም ውጪ ሌላም ነገሮች መሞከር ብችል ደስ ይለኛል። እና ሌላው ሙያ ላይም ያለው ሰው እንደዚሁ ቢያደርግ እመክራለሁ፣ ህይወትን ለማሸነፍ የተሻለ ነገር ለማምጣት።
ህልሜ በሙዚቃው ዓለም የተሳካለት የሚባል ሰው የደረሰበት መድረስ ብቻ አይደለም የሚለው ኪሩቤል፣ በኢትዮጵያ ያልተሞከሩ ዘርፎችን በመድፈር በአገሪቱ የሙዚቃ ኢንዱስትሪ ላይ አንዳች አዲስ አሻራ የማሳረፍ እቅድም አለው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ኬኔዲ አባትን ለቀደመው ዘገባ እናመሰግናለን። ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙት። ሩሲያ ዩክሬንን የካቲት 2020 በአውሮፓውያኑ አቆጣጠር በወረረች ማግስት ዩክሬናውያን ስደተኞች በአሜሪካ የኮሎራዶ ግዛት ራሳቸውን አግኝተዋል። አንድነት ለዩክሬን በተሰኘው የአሜሪካ መርሃ ግብር በኩል ለአንዳንድ ቤተሰቦች ልጆቻቸውን በዩናይትድ ስቴትስ ውስጥ የማስተማር ተግዳሮትንም ፈጥሮባቸዋል። ይሁንና ከአካባቢው ለትርፍ ያልተቋቋሙ ተጨማሪ ድርጅቶች ጋር አብሮ በመስራት ተጨማሪ ድጋፍ እያገኙ ነው። ስቪትላ ፕሪስሊ የላከችውን ዘገባ እንደሚከተለው አቀናብረነዋል። ዞሪያና ሄርማንና የ12 ዓመት ሴት ልጅዋ ኤቭሊና በ2022 የአውሮፓውያኑ ዘመን መጨረሻ ላይ ነበረ ከኢቫኖ ፍራንኪቪዚክ ዩክሬን ወደ ዩናይትድ ስቴትስዋ ዴንቨር ኮሎራዶ የመጡት። ሄርማን በዚህ ጓደኞች አሏት። 15,000 ያክል ትውልድ ዩክሬናውያን በኮሎራዶ ይኖራሉ።
በመጀመሪያ የገጠመን ፈተና የቋንቋ ችግር ነበር። እዚህ ስንመጣ ሰዎች ከሚናገሩት መካከል ግማሹን ያክል እንኳን መረዳት አልቻልኩም። እንግሊዘኛ የማውቀው መስሎኝ ነበር፣ ለካንስ ጨርሶ አላቅም ኖሯል።
ኤቭሊናን በአካባቢው ትምህርት ቤት ማስመዝገብ ሌላ ፈታኝ ጉዳይ ነበረ።
ልጅን ትምህርት ቤት ማስመዝገብ ከምን መጀመር እንዳለበት፣ ልጅ እንግሊዝኛ ጭራሹኑ መናገር ካልቻለች እንዴት መማርና መግባባት ትችላለች የሚለው አሳስቦኝ ነበር። ከዚህ በላይ ደግሞ በአሜሪካ ትምህርት ቤቶች ውስጥ ልጆችን እንዴት እንደሚመግቡ አላወቅንም። በዚህ ያለው ነገር ከዩክሬን የተለየ ነው።
ነገር ግን ኤቭሊና ስድስተኛ ክፍልን ስትጀምር አስተማሪዎቿና የትምህርት ቤቱ ሰራተኞች በፍጥነት እንድትላመድ ረድተዋታል።
ከመምህራኑ መካከል አንዱ የተሻለ እንድሆን በየቀኑ የእንግሊዝኛ ትምህርት ይሰጡኝ ነበር። ትምህርት ቤቱ በጣም ትልቅ ነው እና መጀመሪያ ላይ ጓደኞች አልነበሩኝም። ነገር ግን በጊዜያት ውስጥ ተለውጧል።
እንኳን ወደ አሜሪካን ትምህርት ቤቶች በደህና መጡ የተሰኘው ዝግጅት እንደ ኤቭሊና ያሉ ልጆችና ቤተሰቦቻቸውን ጠቅመዋል። ዝግጅቱን ያስተባበረው ለትርፍ ያልተቋቋመው የኮሎራዶ ዩክሬናውያን የተሰኘው ተቋም ነው። ለዚህ መርሃ ግብር ከሊትልተን የሕዝብ ትምህርት ቤቶች ሰራተኞችና ከኮሎራዶ የትምህርት ቢሮ ጋር ተቀናጅቷል። ራያን ኦልሰን ከሊትልተን የሕዝብ ትምህርት ቤት ሰራተኞች መካከል አንዱ ናቸው።
በዩናይትድ ስቴትስ ውስጥ ስላሉ የሕዝብ ቻርተር፣ የግል ስለሚባሉት የተለያዩ ትምህርት ቤቶች ተነጋገርን። አውቶቡሶች፣ ምሳ፣ ስፖርት ተግባራትና የእንግሊዝኛ ቋንቋ እድገት መርሃ ግብሮችን የመሰሉ የሕዝብ ትምህርት ቤቶች የሚያቀርቧቸው መሰረታዊ አገልግሎቶችን በተመለከተ ተነጋግረናል። እንዲሁም በተለይም ከሌላ አገር የሚመጡ ሰዎችን በተመለከተ ለኮሌጅ እንዴት እንደሚያመለክ ክቱና ወደ ኮሌጅ እንዴት እንደሚገቡ እንዴት በስራ ላይ እንደሚውልም አውርተናል።
ዞሪያናና ኤቭሊና ሀርመን ሊያውቁት የሚገባ በርካታ ጉዳይ ነበረ። ናታሊያ ሚለር ፎሬስት የሄሪቴጅ ሃይትስ ትምህርት ቤት ርዕሰ መምህርት ናቸው።
What does it mean when a teacher emails you?
የመምህራን መልእክትን የወላጅ መምህር ስብሰባ ምን ማለት ነው? በጣም የተለዩ ናቸው። በምንነጋገርበት ወቅት ዩክሬናውያን ቤተሰቦች እየመጡ ጥያቄ የሚያቀርቡበት ስፍራ ያስፈልጋል።
ዛሃሊ ሱፐር ኢንፎርማሲያ ኡክራይንስኩ
በእጅጉ ጠቀሜታ ነበረው። ዝግጅቱም የቀረበው በዩክሬን ቋንቋ ነበር። ስለሆነም ለመረዳት ቀሎናል። አንድ ተማሪ በመጀመሪያ ደረጃ በመለስተኛና ሁለተኛ ደረጃ ትምህርት ምን መስራት ይጠበቅበታል? እንዴት ወደ ኮሌጅ መግባት ይችላል የሚለውን ተረድተናል። የግለሰቦች የብድር ምዘና ወይም የክሬዲት ፍራቱ ለኛ አዲስ ነገር ነው። እንግዳም ነው። ሌላው በእጅጉ ጠቃሚው ነገር እነዚህ የማስገንዘቢያ መርሃ ግብሮች ነጻ መሆናቸው ነው። በስፍራው መገኘት ብቻ በቂ ነው። ከዩክሬን እዚህ ለሚመጡት ልጆች ሁሉ ልናገር የምወደው እንግሊዝኛ ለመናገር አትፍሩ፣ ለመማር ትችላላችሁ፣ ጥሩ ነገር ታደርጋላችሁ የሚለውን ነው።
የኮሎራዶ ዩክሬናውያን ከተሰኘው ተቋም የመጡ በጎ ፈቃደኞች መሰሉን ፈጠን ባለ ሁኔታ ስደተኞችን የሚያላምደውንና ባይተዋርነት እንዳይሰማቸው የሚያደርገውን መርሃ ግብር ለመቀጠል ተስፋ ሰንቀዋል። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። የፈረንሳይ የነዳጅ ኩባንያ ቶታል ኢነርጂስ በታንዛኒያና በዩጋንዳ ውስጥ በሚዘረጋው የድፍድፍ ነዳጅ ማስተላለፊያ አካባቢ የሚኖሩ ማህበረሰቦችን እያስፈራራ ነው በሚል ተወንጅሏል። ወንጀለውን ያሰማው በሰብአዊ መብትና በተፈጥሮ አካባቢ ተያያዥ መብቶች ላይ የሚደርሱ ጥሰቶችን የሚከታተለው ግሎባል ዊትነስ የተባለው ዓለም አቀፍ ተቋም ነው። መሐመድ የሱፍ ከናይሮቢ ያጠናቀረውን ዘገባ ቆንጅታዬ ወደ አማርኛ መልሰዋለች።
ግሎባል ዊትነስ እንዳለው ቶታል ኤነርጂስ ከታንዛኒያ የወደብ ከተማ ከታንጋ አንስቶ እስከ ዩጋንዳ አልበርት ሃይቅ ድረስ ለሚዘረጋው የድፍድፍ ነዳጅ ማስተላለፊያ ቧንቧው ለተወሰደባቸው መሬት ካሳ ለማስከፈል ጥረት እያደረጉ ያሉ ነዋሪዎችን ከሁለቱ ሀገሮች መንግስታት ባለስልጣናት ጋር ተባብሮ እያስፈራራ እያፈነ ነው። ቶታል ኤነርጂስ ወንጀላውን ያስተባብላል። ግሎባል ዊትነስ በጉዳዩ ኦፊሴላዊ ምርመራ እንዲከፈት ጠይቋል። ሃና ሂንድስትሮም የግሎባል ዊትነስ የመሬትና የአካባቢ ደህንነት ተሟጋች ዘመቻ ከፍተኛ ተመራማሪ ናቸው። ለቪኦኤ በሰጡት ቃል ቶታል ኤነርጂስ በሰብአዊ መብት ጥሰቶች እየተሳተፈ እንደሆነና በሁለቱም ሀገሮች ባለው አምባገነናዊ የፖለቲካ ድባብ እየተጠቀመ መሆኑን ይናገራሉ።
We found evidence suggesting that Total Energies
ቅርንጫፍ ኩባንያዎቹ የቀጠራቸው ድርጅቶችና አጋሮቹ በነዳጅ ማስተላለፊያው መስመር ላይ ባሉት ማህበረሰቦች ላይ በሚያደርሱት ወከባ ቶታል ኢነርጂስ ተባባሪ መሆኑን የሚጠቁሙ ማስረጃዎች አግኝተናል። ያነጋገርናቸው በርካታ ሰዎች ለመሬታችንና ለንብረታችን በቂ እንዳልሆነ ያወቅን ዝቅተኛ ካሳ እንድንቀበል ተደርገናል ብለውናል። ይህ በሁለቱም ሀገሮች ባለው የፍርሃት ድባብ የተነሳ ነው። በሪፖርታችን ላይ እንዳልነው ቶታል በዩጋንዳና በታንዛኒያ ያለውን አምባገነናዊ የፖለቲካ ሁኔታ እያተረፈበት ነው። ምክንያቱም ባለው ሁኔታ የአካባቢ ደህንነት ተሟጋቾች ድርጊቱን ተቃውመው ለመናገር አይችሉም።
የሰብአዊና የአካባቢ ደህንነት ተሟጋች ቡድኑ በብዙ ቢሊዮን ዶላር ወጪ ስለሚገነባው የነዳጅ ማስተላለፊያ የመብት ተሟጋቾችን፣ የጉዳዩን አዋቂዎች፣ ጋዜጠኞችንና በግንባታው የተጎዱ ከ200 የሚበልጡ ሰዎችን እንዳነጋገረ ገልጿል። የ51 ዓመቱ አርሶ አደር ጀለሲ ሙጊሻ በድፍድፍ ነዳጅ ማስተላለፊያው ግንባታ መሬታቸው እንደተወሰደባቸው ከገለጹ በርካታ ነዋሪዎች መካከል አንዱ ናቸው። መሬታቸው ሲወሰድባቸው ይህ ሁለተኛ ጊዜ መሆኑን የሰባት ልጆች አባት የሆኑት ጀለሲ ሙጊሻ ለቪኦኤ ገልጸዋል። እንደ አውሮፓውያን አቆጣጠር በ2017 ለነዳጅ ማጣሪያና ማጠራቀሚያ ጣቢያ ብዙ ሄክታር መሬት ተወስዶብኛል ብለዋል። በ2019 ደግሞ ለነዳጅ ማስተላለፊያው 2.5 ሄክታር መሬት እንደተወሰደባቸው ገልጸው እንስጥ የተባልኩትን አንዱንም ካሳ ዝቅተኛ በመሆኑ አልቀበልም ብያለሁ ነው ያሉት።
Our target is not that we want to sabotage a government program or a project program.
የኛ ፍላጎት የመንግስትን ፕሮግራም ወይም የነዳጅ ፕሮጀክቶች ላይ አሻጥር ለመፈጸም አይደለም። ግን መብታችንን እንዲያከብሩ እንፈልጋለን። መብታችንን ለማስከበር ነው የምንታገለው። ነዳጅ ዘይትና ጋዝ ምን ያህል አስጊ እንደሆነ በአህጉሪቱ ዙሪያ በናይጄሪያና ከሌሎችም ሀገሮች ተሞክሮ እናውቀዋለን። ነዋሪዎች መሬታቸው ተወስዶባቸው ለስቃይ ተዳርገዋል። ያ ዩጋንዳ ውስጥ እንዲደገም አንፈልግም። በቂ ካሳ እንዲከፈልን እንፈልጋለን።
የምስራቅ አፍሪካ የነዳጅ ማስተላለፊያ ፕሮጀክቱ እንደሚለው ግን በግንባታው የመጀመሪያ ምዕራፍ መሬታቸው የተወሰደባቸው ነዋሪዎች መሬታቸው ላይ እየሰሩ እንዲጠቀሙ ተፈቅዶላቸው ነበር። በኋላ ደግሞ ከቦታቸው መፈናቀላቸውን እንዲሁም ከመጀመሪያው የአካባቢ ጥናት ወዲህ ያለፈው ጊዜ ታሳቢ ተደርጎ ጭማሪ ያካተተ ካሳ መድበንላቸዋል ብሏል። አርሶ አደሮቹም እንደ በቆሎና ስኳር ድንች የመሳሰለውን ዘርተን እንድንጠቀም ፈቅደውልናል ብለዋል። ከመሬታቸው መነቀላቸውንና ካሳውም በቂ አለመሆኑን በመቃወም በአገር ውስጥና በፈረንሳይ ፍርድ ቤቶች ክስ የከፈቱ ነዋሪዎችም አሉ። ቶታል ማንንም አላስፈራራሁም ብሎ ውንጀላውን እያስተባበለ ነው። የነዳጅ መስመር ግንባታው የሚመለከታቸው ነዋሪዎች የሚቀርብላቸውን ስምምነት በፍላጎታቸው ብቻ እንዲፈርሙ ብዙ የአሰራር መንገዶችን ቀይሰናል ሲልም አክሏል። ቅሬታቸውንም ተገቢ ትኩረት ሰጥተን እያየን ነው ብሏል። የአካባቢ ጥበቃ ተሟጋቹ ማክስዌል አታሁራ ዩጋንዳ የሚገኘው ታሻ የተባለ የምርምር ተቋም ዋና ስራ አስኪያጅ ናቸው። የነዳጅ ማስተላለፊያ ግንባታውን አስመልክቶ ጥያቄ በማንሳታቸው ጥቃት እንደደረሰባቸው ለቪኦኤ ገልጸዋል።
የመስክ ቢሮዬን ዘጉትና በሁለት ሰዓት ውስጥ ለቀህ ውጣ ተባልኩ። ከምኖርበት ከራሴ ወረዳ ነው እንደወጣ የታዘዝኩት። በአንድ የነዳጅ ኩባንያ ጥበቃ ሰራተኛ ጥቂት ሰዓት ተሰጥቷል ውጣ ተብዬ ታዘዝኩ። የት ልሂድላቸው? ከዚያ በኋላ ይከታተሉኝ ጀመር። በስልኬ የማደርገውን ግንኙነትም ይሰልላሉ። ወጣ ብዬ ስመለስ ቤቴን ሰብረው ገብተው ደርሻለሁ።
የምስራቅ አፍሪካ የድፍድፍ ነዳጅ ማስተላለፊያ መስመሩ 80% የሚዘረጋው ታንዛኒያ ውስጥ ሲሆን ቀሪው ዩጋንዳ ውስጥ ነው። ከታቀደለት ጊዜ በ2 ዓመታት ዘግይቶ ስራው በዚህ ዓመት የተጀመረው የነዳጅ ቧንቧ በዱር አራዊት መኖሪያዎች ተከልለው በሚጠበቁ ስፍራዎችና የአገሬው ተወላጅ ማህበረሰቦች የሚኖሩባቸውን አካባቢዎች አቋርጦ እንደሚያልፍ ግሎባል ዊትነስ ተናግሯል። ቶታል በበኩሉ መስመሩ በሚያልፍባቸው በአካባቢዎቹና በነዋሪዎቹ ላይ የሚያስከትለውን ችግር በሚመለከት ጥናት ያካሄዱ የሁለቱም ሀገሮች መንግስታት ተቆጣጣሪዎች ፈቃድ ሰጥተውታል። በግንባታችን ሰዎች የሚኖሩባቸውን እንዲሁም መጠበቅ ያለባቸውን አካባቢዎች እንዳንነካ ጥንቃቄ እያደረግን ነው ሲልም አክሏል። ግሎባል ዊትነስ የሁለቱም ሀገሮች መንግስታት የአካባቢዎቹንና የሰብአዊ መብት ተከራካሪዎችን ደህንነት እንዲያስጠብቁ አሳስቧል። ቶታል ኤነርጂ ኩባንያም የመሬት ባለቤትነት መብታቸውን ለማስከበር የሚታገሉ ሰዎችና ደጋፊዎቻቸው ላይ አንዳችም የበቀል ጥቃት እንዲደርስባቸው መፍቀድ የለበትም ሲል አሳስቧል።
በቅርብ ቀን ኢትዮጵያ የሰላም መንገዶች ምዕራፍ 2
የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት ኢትዮጵያ የሰላም መንገዶች በሚል ርዕስ ከሚያካሂዳቸው የቴሌቪዥን ውይይቶች ቀጣዩ ምዕራፍ ዝግጅት ላይ ነው።
አንድ አመት ከፕሪቶሪያ ወዲህ በሚል ርዕስ እየተሰናዳ ያለው አወያዮችና ተጋባዥ እንግዶች የተሳተፉበት የስቱዲዮ ውስጥ የቴሌቪዥን ውይይት በቅርብ ቀን እናንተ ዘንድ ይደርሳል።
ከኢትዮጵያ የተለያዩ አካባቢዎች የተሰባሰቡ ጥያቄዎችና አስተያየቶች፣ የስቱዲዮ እንግዶች ሐሳቦች፣ በአካልና በስካይፕ የተሳተፉ አወያዮች አመለካከቶችና የመፍትሄ ሐሳቦች በስፋት ይስተናገዳሉ።
ይህ የ90 ደቂቃ ውይይት በአማርኛ፣ በኦሮምኛና በትግርኛ የሚዘጋጅ ሲሆን የአማርኛው ክፍል በቅርብ ቀን ደርሶታል።
በመጪዎቹ ተከታታይ ሳምንታት የኦሮምኛና የትግርኛ ዝግጅቶች በኢትዮጵያ የሰላም መንገዶችና በኤርትራ አስተዳደርና ዲሞክራሲ ላይ አተኩረው ይቀጥላሉ።
ኢትዮጵያ የሰላም መንገዶች ከፕሪቶሪያ ወዲህ
በቅርብ ቀን በአሜሪካ ድምጽ።
የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። አፍታሙ ዚዩም በመስተንግዶ ብርሃን ኃይሉ ደግሞ በቅንብሩ አብረናችሁ ነበር። መልካም ምሽት ይሁንላችሁ።